ቁጥራቸው 150 የሚደርስ ኢትዮጵያውያን ስደተኞች ከየመን በመርከብ ተጭነው ጅቡቲ ከደረሱ በኋላ በተጫኑባት መርከብ ያለፍላጎታቸው ባለም አቀፉ የፍልሰት ተመላሾች ጉዳይ ተከታታይ ድርጅት አይኦኤም አማካኝነት ለኢትዮጵያ መንግስት ተላልፎ ተሰጥቷል ሲል አንድ በጅቡቲ የሚኖር ስደተኛ ለአሜሪካ ድምጽ ገለጠ። ዓለም አቀፉ የፍልሰት ጉዳዮች ተከታታይ ድርጅት አይኦኤም ስደተኞቹ ተላልፎ አልተሰጡም በፍላጎታቸው ጠይቀው የተመለሱ ናቸው ይላል። በሌላ በኩል የተባበሩት መንግስታት ስደተኞች ጉዳይ ኮሚሽን በዚህ አመት 79 ሰዎችን በዚህ አካባቢ ህይወታቸው አልፏል ብለዋል። ሲዮን ግርማ ተከታትለዋለች።
ስሙን መግለጽ ያልፈለገና ሁኔታውን ስከታተል ነበር ያለ አንድ በጅቡቲ የሚገኝ ስደተኛ ለአሜሪካ ድምጽ እንደተናገረው 150ዎቹ ስደተኞች ወደ ኢትዮጵያ የተመለሱት በፍቃዳቸው አልነበረም ይላል።
150 የሚሆኑ ኢትዮጵያ ስደተኛ ከየመን በመርከብ ተጭኖ በአይኦኤም ወደ ጅቡቲ አይኦኤም ተሰጥቶ ነበር። ነገር ግን የተደረገ ጅቡቲ ከደረሱ በኋላ ሌላ ነገር ተፈጠረ። የጅቡቲ መንግስት የኢትዮጵያ ስደተኛ በተለይ ኦሮሞ እና አማራ በቃ ሪሴትልመንት ወይስ ክለላ ወይስ ፕሮቴክሽን እንዲያገኙ ስለማይፈልግ ቀጥታ በአይኦኤም ጅቡቲ እና ከኢትዮጵያ የተደወሉ ከኢትዮጵያ ኤምባሲ አለ እዚህ ከኢትዮጵያ ኤምባሲ ወደ እነዚህ ስደተኞች የሆነ ፎርም አስሞልቶ ቅዳሜ ያለፈ ቅዳሜ አውሮፕላን ወደ ኢትዮጵያ በግብጽ አስገድዶ ተጭኗል ማለት ነው።
ወጣቱ እንደሚለው ስደተኞቹ ከየመን ተመዝግበው ጅቡቲ የገቡት መጠለያ ጣቢያ ገብተን ጉዳያችን ያልቃል ብለው እንጂ ተላልፈን እንሰጣለን ብለው አይደለም ይላል። የዓለም አቀፉ የፍልሰተኞች ድርጅት አይኦኤም የጅቡቲ ተወካይ ሌልኒ ቪራሳሚ እነዚህ 150 ስደተኞች የተመለሱት በፈቃዳቸው መሆኑን የሚገልጽ አስፈላጊውን ፎርም ሞልተውና ወደ ሀገራቸው መመለስ እንደሚፈልጉ ጠይቀው የተመለሱ ናቸው ብለዋል።
These migrants have asked IOM to assist them for voluntary return.
እነዚህ ስደተኞች ዓለም አቀፉ የፍልሰተኞች ድርጅት አይኦኤም ወደ አገራቸው እንዲመለሳቸው እንዲረዳቸው የጠየቁ ናቸው። ሁሉም ነገር በፈቃደኝነት ላይ ተመሰረተ ነው። እኛ ያደረግነው ምንድነው? በፈቃዳቸው የመን ላይ መዝግበን ህክምናና የስነ ልቦና ድጋፍ ለሚያስፈልጋቸው ድጋፍ አድርገን ከየመን በቀጥታ ወደ ኢትዮጵያ መውሰድ አስቸጋሪ ስለሆነና ሌላም ምንም አይነት መንገድ ስላልነበረ ወደ ጅቡቲ አመጣናቸው። አምጥተን ወደ ኢትዮጵያ መለስናቸው።
ጉዳዩን ስከታተል ነበር ያለው ወጣት ግን ስደተኞቹን የማየት አጋጣሚ እንዳልነበረውና ስደተኞቹ ኢትዮጵያ ከነበረው ሁኔታ አንጻር መመለስ የሚፈልጉ አልነበሩም ይላል።
እኔ በአካል እነዛን ሰዎች ማየት እድል አግኝቼ ነበር። ይላክሳሉ። አንዳንድ እንደውም ሁለት ስደተኛ በአጥር የሆነ በሽቦ በሽቦ የተጠረ ግቢ ትንሽ ግቢ ውስጥ ነበሩ። ከዛ ሁለት ለማምለት ሲሞክሩ እንዳውም ተጎዶ ነበር። አንዱ አምልጧል፣ አንዱ ይዟል። ስለዚህ ሪያሊቲ ግራውንድ ላይ ያለው ነገር እንደዚህ ለታ ምን ፎልስ ነው። ስለዚህ
የፍልሰተኞቹ ድርጅት የጅቡቲ ተወካይ ሌልኒ ስደተኞቹ ማንንም ለማናገር በሚችሉበት ቅርብ ቦታ ስላልነበሩ የተባለው ሐሳብ ከነርሱ ወጥቷል የሚለውን እንደሚጠራጠሩ ይናገራሉ። ሉዋን የተባለው ስደተኞቹ የነበሩበት ጅቡቲ የሚገኘው መጠለያ ጣቢያ በሶማሊያ ጠረፍ ላይ ያለ በቀላሉ ለመሄድ ምቹ ያልሆነ ቦታ ነው ብለዋል። የዓለም አቀፉ የፍልሰተኞች ድርጅት የየመን ተወካይ ሻባ ሙአሊሚን ስደተኞቹ በፍቃዳቸው የተመለሱ እንጂ በፍጹም ተላልፈው የተሰጡ አይደሉም ብለዋል።
አስገድዶ መመለስ ቢሆን ኖሮ የመንግስት እጅ የዓለም አቀፍ የፍልሰተኞች ድርጅት አይሆንም ነበር።
አሁን 150 ስደተኞች በፍቃዳቸው ወደ ኢትዮጵያ መመለሳቸውን፣ ወደ ቀያቸው እንዲገቡ መደረጋቸውን፣ ስደተኞቹም ከኦሮሚያ፣ ከአማራ፣ ከትግራይና ከአፋር ጭምር የተሰደዱ መሆናቸውን የፍልሰተኛ ድርጅቱ የጅቡቲና የየመን ኃላፊዎች ተናግረዋል። በተያያዘም የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን በመቶ ሺዎች የሚቆጠሩ የአፍሪካ ስደተኞች በተለይ ኢትዮጵያውያንና ሶማሊያውያን ራሳቸውን ለአደጋ ጋልጠው የጦርነት ቀጠና የሆነችውን የመንን አቋርጠዋል ብለዋል። የአሜሪካ ድምጽ ዘጋቢ ሊሳ ሽላይን ከጄኔቫ ባደረሰችን ዘገባ በዚህ ጉዞ በትንሹ 79 ሰዎች በዚህ አመት ህይወታቸውን ማጣታቸውን ኮሚሽኑ ሪፖርት አድርጓል። ኮሚሽኑ በመጪው ታህሳስ ወር የጉዞን አደገኛነት የሚገልጽ መረጃን የማሰራጨት እቅድ መያዙንም አስታውቋል። የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ቃል አቀባይ ዊሊያም ስፒንድለር ለአሜሪካ ድምጽ ሲናገሩ የቅስቀሳ ስራው ውጤታማነት ውስን ቢሆንም መረጃውን ለሚጠቀሙበት ጠቃሚ በመሆኑ አደገኛውን ባህር አቋርጠው የመን ሲገቡ ምን እንደሚያጋጥማቸው እናስተምራለን ብለዋል።
ከመኖሪያ ቀያቸው በጦርነቶች የሚደርሱባቸውን ጥቃቶችና ድርቅና ረሃብን ሽሽት የሚፈናቀሉና የሚፈልሱ ሰዎችን ጉዞ ማደናቀፍ ወይንም ማጣጣል አይጠበቅባቸውም። እነዚህ ዘመቻዎች ጠቃሚና አስፈላጊ መሆናቸውን ያህል ስደተኞችን ከቤት ንብረታቸው የሚያሸሿቸውን ጉዳዮች ከመሰረቱ ማሻሻልም ይገባል። እነዚህን ጣምራ ጎን ለጎን መተግበር ካልተቻለ ስኬታማ መሆን አይቻልም።
አስቸጋሪውን ጉዞ አልፈው የመን የደረሱ ፍልሰተኞች ለጥቃት ይጋለጣሉ ይላሉ።
UNHCR has received reports of physical and sexual abuse, deprivation of
UNHCR የአካልና የጾታ ጥቃቶች እንደተፈጸሙ መረጃ ደርሶታል። ሰዎችን የግዜር ውሃና እህል ከመከልከል አንስቶ ጠለፋ፣ የንብረት ዘረፋ፣ በስቃይ ይዞታ አስገድዶ ሥራ ማሰራት የመሳሰሉት ወንጀሎች በህገወጥ አዘዋዋሪዎችና አደገኛ ወንጀለኞች ይፈጸማሉ። ከዚያም በተጨማሪ የመታሰርና ወደ ሀገራቸው የመመለስ ዕጣም ይገጥማቸዋል። በግጭቶች መሃል የሰላማዊ ሰዎች ደህንነት አለመጠበቅ አዳዲስ ስደተኞችና ፍልሰተኞችን የሚበዘብዙ አዘዋዋሪዎችና የወንጀል ቡድኖች እንዲስፋፉ በር ከፍቷል።
በስደተኞች ኮሚሽኑ ሪፖርት መሰረት ስደተኞቹ ይህን ሁሉ መከራ አልፈው ወደ የመን የሚገቡት የተወሰኑት ወደ ሳውዲ አረቢያ ተሻግረው ስራ ለመስራት ሲሆን የተወሰኑት ደግሞ ወደ አውሮፓ ሀገራት ለመሻገር ነው ይላል።